ይህ የኢትዮጵያ ቃል ኪዳን ወንጌል ቤተ ክርስቲያን የሬዲዮ አገልግሎት ነው። አድማጮቻችን የኢትዮጵያ ቃል ኪዳን ወንጌል ቤተ ክርስቲያን መደበኛ የአምልኮ ፕሮግራም የምንሰጥበት ስፍራ በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ 22201 ላይ ነው። የእሁድ አምልኮ ፕሮግራማችን ከጠዋቱ 10 ኤም እስከ 12 ፒኤም ይካሄዳል። ለተጨማሪ መረጃ በድረገጻችን ላይ www.wangel.org ወይም www.ethiocgc.org ታገኙናላችሁ። በስልክ ቁጥር 571-643-8454 ደውሉልን። ቀጣዩን ትምህርት የሚያቀርብልን ፓስተር ተስፋዬ ላይ ነው።
ውድ አድማጮቻችን ከሁሉ አስቀድሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ዛሬ የማስተምረው የወንጌል ትምህርት ካለፉት ተከታታይ ትምህርቶች ጋር የተያያዘ ሲሆን የሰጠሁት ርዕስ የኢየሱስ ትንሣኤ ነፍሳችን የምትጠበቅበት መልህቅ ነው በሚል ርዕስ ላይ የተመሰረተ ይሆናል። የአምላካችን ቃል በኤፌሶን ምዕራፍ 4 ከቁጥር 8 እስከ 10 ላይ ወደ ላይ በወጣ ጊዜ ምርኮን ማረከ ለሰዎችም ስጦታን ሰጠ ይላል። ወደ ምድር ታችኛ ክፍል ደግሞ ወረደ ማለት ካልሆነ ይህ ወጣ ማለትስ ምን ማለት ነው? ይህ የወረደው ሁሉን ይሞላ ዘንድ ከሰማያት ሁሉ በላይ የወጣው ደግሞ ያው ነው ይላል። ውድ አድማጮቻችን በክርስትና እምነት ስም የሚቀርብ ክርስትናን ያልሆነ አንዱ ምንፍቅና ኢየሱስን ክርስቶስን ከሙታን ከተነሳ በኋላ ወደ ላይ የወጣው ማን ነው በማለት የሚቀርብ ድብቅ የሆነ ረቂቅ ስህተት ነው። እንዲህ ያለውን ምንፍቅና የሚያስተምሩ የጌታ ኢየሱስን ማንነቱን እንዳውጣኬ የሚያምኑ ናቸው። አውጣኬ በትምህርታዊ አቋሙ የተወገዘ የመነኩሴዎች አለቃ የነበረ ሰው ነበር። አውጣኬ ስለ ኢየሱስ ክርስቶስ ስንናገር ምንጊዜም አምላክነቱን ብቻ ነው መነጋገር ያለብን የሚል ግትርና ጭፍን አቋም የወሰደ ሰው በመሆኑ የተወገዘ ሰው ነው በቤተ ክርስቲያን ጉባኤ። ያውጣኬ ትምህርት የለከፋቸው የዘመኑ መናፍቃን ደግሞ ኢየሱስ ክርስቶስን አምላክ ነው በማለት አምላክነቱን እያገነኑ ከሰው ልጆች ጋር የተወዳጀበትን የተቀራረበበትን የተዋሃደበትንና የተመጣመረበትን በሰው ልጅነቱ የሚገኘውን ሁኔታ ማንሳትና መናገር ፈጽሞ አይፈልጉም። በተደጋጋሚ እንዳየነው እንደተመለከትነው ኢየሱስ ክርስቶስ በመለኮታዊ ባህሪያቱ ህመምና ስቃይ ያላገኘው ጌታ በስቃይና ህመም በሚያገኘው ከኛ ጋር አንድ በሆነበት ስጋው እንደሞተ ደግሞም እንደተነሳ ተመልክተናል። ጌታችን ቃልም ስጋ ሆኖ የተገለጠው የሰው ልጆችን ችግር በተወሰነ ደረጃ በመስቀል ሞት ብቻ ሊፈታ አይደለም። ኢየሱስ ክርስቶስን በመስቀል ላይ በሞተው ሞት ብቻ ሊያድነን ነው ብሎ ማመን ጎዶሎ እምነት ነው። ኢየሱስ ክርስቶስ የተነሳው ትንሣኤ ሳይታመን መዳን የለም። ሞታችንን በሞቱ ኃጢአታችንን በደሙ አስወግዶ ከአባቱ ጋር የሚያስታርቀን ጌታችን በትንሣኤው ደግሞ እርሱ ሞትን ድል በነሳበት ሕይወት ኃይል እኛን የሚያስነሳን ጌታ ሆኖ ተነስቶልናል። ጌታ ኢየሱስ ዳግመኛ ሲመጣ ለማያምኑት ፈራጅ ሆኖ ሲመጣባቸው የእርሱን መምጣት ሙሽራዋን እንደምትጠብቅ ንጽሕት ድንግል የሚናፍቁት ሊያድናቸው የሚመጣላቸው መድኃኒት ነው። የጌታ ቃል በዕብራውያን ምዕራፍ 9 ቁጥር 28 ላይ እንዲህ ይላል፣ እንዲሁ ክርስቶስ ደግሞ የብዙዎችን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል ይላል። በዚህ ቦታ ላይ ሊያድናቸው የሚጠባበቁት ማለት ክርስቲያኖች፣ አማኞች፣ በደሙ የነጹ እሱን ታምነው በስሙ የሚደገፉትን ማለት ነው። ኢየሱስን የሚከተሉ የክርስቶስ ደቀ መዝሙር የሆኑ ኢየሱስን የተቀበሉ የሚያምኑት ማለት ነው። እነዚህ ኢየሱስ ክርስቶስ ዳግመኛ ሲመጣ ሊያድናቸው ይጠባበቁታል። ለምን? አምነውት ተስፋ አድርገውታልና። ስለዚህ ጌታ ኢየሱስ ሁለተኛ ጊዜ ሲመጣላቸው ያለ ኃጢአት ይታይላቸዋል ይላል። ከዚህ ታላቅ ተስፋ የተነሳ ሞቶ የተነሳላቸውን አዳኛቸውና መድኃኒታቸው እንደሆነ የሚታመኑ ሁሉ እኛ አገራችን በሰማይ ነውና ከዚያም ደግሞ የሚመጣ መድኃኒትን እርሱንም ጌታን ኢየሱስ ክርስቶስን እንጠባበቃለን ይላሉ። ይህንን ያለው ሐዋርያው ጳውሎስ ነው። በኤፌሶን 4 ከ8 እስከ 10 ላይ ኢየሱስን የሚያምኑትን ሁሉ በመወከል ያማኞች ሁሉ የክርስቲያኖች ሁሉ ቋንቋ አድርጎ ይናገራል። እኛ አገራችን በሰማይ ነውና ከዚያም ደግሞ የሚመጣ መድኃኒትን እርሱንም ጌታን ኢየሱስ ክርስቶስን እንጠባበቃለን ይላል። ማንን ተጠብቃለህ? ማንን ተጠብቂያለሽ? ከሰማይ የሚመጣውን መድኃኒትን? አዎ፣ ጌታ ኢየሱስን የሚታመኑ ሁሉ መድኃኒት ይጠብቃሉ። እንዲህ ያለውን ተስፋ የሚያጨልሙ ትምህርቶች እርጉም የሆኑ የስተት ትምህርቶች ናቸው። መድኃኒትን እንድንጠብቅ ቅዱስ ቃሉ እንደሚናገር ጆሮ ያለው ሃይማኖቱን በእውነት ቃል ላይ የመሰረተ ሁሉ ልብ ይበለው። ኢየሱስ ያለ መድኃኒት የሆነው ከመሞቱ በፊት ወይንም በመስቀል ላይ በሞተው ሞት ብቻ አይደለም። አሁን መድኃኒት ነው፣ መድኃኒት ሆኖም ይመጣል። በብሉይ ኪዳን እግዚአብሔር እስራኤልን ከግብጽ ምድር ካወጣቸው በኋላ እኔ ፈዋሽህ እግዚአብሔር ነኝ አላቸው። እግዚአብሔር አምላካቸው ለኛ ደግሞ በልጁ በኢየሱስ ክርስቶስ በኩል ፈዋሻችን ሆናል። ኢየሱስ መድኃኒት ነው። በደል ያመጣብንን ሞት በሞቱ በመሻር ከሞት የሚያድነን መድኃኒት ነው። ከአዳም ኮርስ ነው ኃጢአት የተነሳ በኃጢአት ለምንቸገረው ችግራችን ሁሉ በደሙ የሚያነጻን መድኃኒት ነው። ደግሞም ኢየሱስ ክርስቶስ ከአዳም ችግር ጋር ብቻ የተያዘውን ችግር አስወጋጅ አይደለም። ሁሉን አዲስ የሚያደርግ እኛን በትንሣኤው ኃይል በአዲስ ሕይወት ኃይል እንድንኖር የሚያደርግ የዘላለም ሕይወታችን ነው፣ ክብራችን ነው ኢየሱስ። ዳግመኛ ሲመጣ መድኃኒት ሆኖ ሲመጣ ይህንን ሥጋችንን የሚያረጀውን የሚታመመውን የሚጎሳቆለውን ሥጋ ክቡር ሥጋውን እንዲመስል የሚለውጥልን መድኃኒት ነው። ይህንን የማይጠገብ የሕይወት እንጀራ ኢየሱስ ክርስቶስን በልተን ሳንጠግበው የሕይወት ውሃ ነኝ ያለውን ኢየሱስን ጠጥተን ሳንረካው በሁለመናችን ልናምነው እርሱን ብቻ ልንከተለው እየተገባን ሳለ ውድ ወገኖቼ እርሱን መውደዳችን እርሱን ብቻ መፈለጋችን ህመማቸው የሆኑ የጨለማ ኃይላት የሚቀሰቅሷቸው የሐሰት መምህራን ለእርሱ ከታጨንበት ከፍቅሩ ወንጌል ልባችን በመመለስ ያደናግራሉ። አንዱ ይህንን የሚያደርጉበት ትልቁ ነገር ኢየሱስ ክርስቶስ ከሰው ጋር የተወዳጀበትንና የተጣመረበትን ቃልም ሥጋ ሆኖ ለኛ የተሰጠበትን የዘላለም መሰጠቱን ከሞቱ በኋላ በማጥፋት ነው። ሞቱ የተነሳውን ኢየሱስን ያለ ጻድቃን ቅዱሳን የማይቀርብ እርሱ ከኛ የራቀ የኛ ወዳጅ ያልሆነ ያላማላጆች ያለ ጻድቃን ያለ ቅዱሳን የማይደረስ አርገው ያቀርቡታል። ይህ ፈጽሞ ትልቅ ስተት ነው። ሞቱ የተነሳው ኢየሱስ ማን ነው? በኤፌሶን ላይ በመግቢያው ላይ ያለው ቃል እንደሚያሳየን ኢየሱስ ወደ ላይ ሲወጣ ቃልም ሥጋ ሳይሆን እንደነበረ ወደ ላይ አልወጣም። አያችሁት? ኢየሱስ ወደ ላይ ሲወጣ ቃልም ሥጋ ሳይሆን እንደነበረ ቃል ሆኖ ነበር የሚኖረን የነበረው። ነገር ግን ቃል ብቻ ሆኖ ወደ ሰማይ አልወጣም። ወደ ታች የወረደው የሚለው ከሰማይ የመጣበትን ሁኔታ ሳይሆን የሚያሳየው ወደ ምድር ታችኛ ክፍል መውረዱን ነው የሚያሳየው። ወደ ላይ መውጣቱ የሚታየው ወደ ታች ወርዶ የነበረው ጌታችን ከሞት በኋላ ወደ ምድር ታችኛ ክፍል ወርዶ ስለነበር ከዚያ የመውጣቱን ሁኔታ ያሳያል። ነገር ግን በዚያ አልቀረም። ወደ ምድር ታችኛ ክፍል ወርዶ የነበረው ጌታ ሁሉን ይሞላ ዘንድ በሞተበት ሥጋና አጥንት ይዞ ተነስቷል ኢየሱስ። ያ የሞተበትን ሥጋና አጥንት ይዞ ተነስቷል ኢየሱስ። ይህንን የሚያስክድ ትምህርት ሁሉ እርጉም ትምህርት ነው። ከኛ ጋር አንድ በሆነበት ሥጋ የሞተው ከኛ ጋር አንድ በሆነበት በዚያ ሥጋ የማይሞት ሆኖ ተነስቷል። ቃልም ሥጋ ሆኖ ለኛ የተሰጠን ኢየሱስ ቃልም ሥጋ ሆኖ ተነስቷል። ክብር ለእግዚአብሔር ይሁን። በዚያ ሥጋ አርጓል። ቄርሎስ በሃይማኖተ አበው መጽሐፍ ውስጥ በገጽ 162 ላይ በምዕራፍ 71 ቁጥር 19 ላይ እኛ ግን ከኛ ባህሪ በነሳው ሥጋ እንደ ታመመ እንደ ሞተ እናምናለን። እርሱ እግዚአብሔር ቃልም የተዋሃደውን ሥጋ ከሙታን ለይቶ እንዳስነሳው ያስነሳውም ሌላ እንዳይደለ እናምናለን። ቅዱሳን አባቶቻችን ያስተማሩትን ትምህርት ተተው ክርስቶስ ፈጽሞ እንዳልታመመ እንዳልሞተ እንዳልተነሳ የሚናገሩ ሁሉ ይህንንም በመናገራቸው መለኮት የጻፋቸው መጻሕፍት ሁሉ ይለውጣሉ ሐሰትም ያደርጓቸዋል በማለት ያስተምራል። ጌታችን ኢየሱስ ክርስቶስ ሊታመም የማይችለው መለኮታዊነቱ የእግዚአብሔር ልጅነቱ ቃልነቱ በሚታመም በእኔና በእናንተ ሥጋና አጥንት ታሞ ቆስሎ ፍጹም ሰው የሆነ ባህሪን ወስዶ የሞተው ኢየሱስ በዚያው የሰው ባህሪ ከሞት ተነስተዋል። አያችሁት ቄርሎስ የሚለው ነገር ልብ ብላችሁ አስተውሉ። እነዚህ የሃይማኖት አባቶች የሚያስተምሩትን እውነት አያችሁት ጌታ ኢየሱስ ክርስቶስ ከሞት እርሱ እግዚአብሔር ቃልም የተዋሃደውን ሥጋ ከሞታን ለይቶ እንዳስነሳው ያስነሳውም ሌላ እንዳይደለ እናምናለን ይላል። ስለዚህ ኢየሱስ ክርስቶስ በሞተበት ሥጋና አጥንት ተነስተዋል። ሰው በሆነ ባህሪው ሙሉ በሙሉ ተነስተዋል። ኢየሱስ ቃል ሆኖ ወደ ታች ወረደ፣ ነገር ግን ሥጋ ከሆነ በኋላ ደግሞ በምድር ተመላለሰ። ቃልም ሥጋ ሆኖ በምድር የተመላለሰው ሞቶ ሲነሳ ቃል ብቻ ሆኖ ሰማይ ወጣም። በሞተበትና ውድ ወገኖቼ መከራ በተቀበለበት እኛን ሊያድን ሰው በሆነበት ባህሪው ተነስተዋል። በዚያ ማንነቱ አርጓል። ይህንን አካል ያጣ የአምላክ ብቻ ባህሪ ያለው አድርጎ ኢየሱስን ማመን ስህተት ነው። ኢየሱስ ክርስቶስን በሰው ተፈጥሮ እንደሚዳሰስ መለኮታዊ ባህሪው አይዳሰስም። ከሞት ሲነሳ ግን የተዳሰሰው ኢየሱስ ግን ፍጹም አምላክ ፍጹም ሰው የሆነው ኢየሱስ ጌታ ነው። ዳሱኝና እዩኝ አለ። መለኮትነቱን አይደለም ሞቶ ሲነሳ ይዳሰሱት፣ የሰው ልጅ የሆነበትን ባህሪውን ነዳሰሱት። ከትንሣኤው በኋላ ኢየሱስ ክርስቶስ አይጣልም። ቄርሎስ እርሱ እግዚአብሔር ቃልም የተዋሃደውን ሥጋ ከሙታን ለይቶ እንዳስነሳው ያስነሳውም ሌላ እንዳይደለ እናምናለን ያለው። ይህ የማይካድ ከሆነ እንግዲህ ኢየሱስ በሚዳሰሰው ሥጋው በሥጋና አጥንት ከሙታን ተነስተዋል ካልን ይህ ምን ማለት ነው ብለን መጠየቅ አለብን። እንግዲህ ውድ ወገኖቼ የእኛን ኃጢአት ተሸክሞ በመስቀል ላይ የሞተልን እኛን በያፈሰሰው ደሙ ያነጻን የእግዚአብሔር ልጅ ኢየሱስ ክርስቶስ በዚያ በሞተበት ሥጋና አካል ደግሞ ከሞት ተነስቶ በዚያ ሥጋና አካል ቃልም ሥጋ የሆነው ጌታ አርጎ በአባቱ ቀኝ ተቀምጧል። በእግዚአብሔር ቀኝ ያለው ቃልም ሥጋ የሆነው ኢየሱስ ነው። በእግዚአብሔር ቀኝ ያለው ስለኛ የሚማልደው የዘላለሙ ሊቀ ካህን ኢየሱስ ነው። ቃልም ሥጋ ሆኖ በሰማይ ያለበት ምክንያት ከውድ ወገኖቼ ምስጢሩን እንመልከት። ጌታ ኢየሱስ ከኛ ጋር አንድ በሆነበት አካል ከሞት ተነስቶ ወደ ሰማይ መግባቱ የወንጌልን እውነት አምነን ለዳንን ለኛ ብርቱ መጽናናት የምናገኝበት ነፍሳችን የምትያዝበት መልህቅ የሆነ መደገፊያችን የማይለወጥ ተስፋችን ነው። በዕብራውያን መጽሐፍ በምዕራፍ 6 ከቁጥር 17 እስከ 20 ላይ የአምላካችን ቃል እንደዚህ ይላል። ስለዚህም እግዚአብሔር የተስፋውን ቃል ለሚወርሱ ፈቃዱ እንደማይለወጥ አብልጦ ሊያሳያቸው ስለፈቀደ እግዚአብሔር ሊዋሽ በማይቻል በሁለት በማይለወጥ ነገር በፊታችን ያለውን ተስፋ ለመያዝ ለሸሸለኛ ብርቱ መጽናናት ይሆንልን ዘንድ በመሐላ በመካከል ገባ። ይህም ተስፋ እንደ ነፍስ መልህቅ አለን፣ እርሱም እርግጥና ጽኑ የሆነ ወደ መጋረጃው ውስጥ የገባ ነው። በዚያም ኢየሱስ እንደ መልከ ጸደቅ ሹመት ለዘላለም ሊቀ ካህናት የሆነው ስለ እኛ ቀዳሚ ሆኖ ገባ ይላል። ስለ እኛ ቀዳሚ ሆኖ ገባ ይላል። በምን ሁኔታ ነው ስለ እኛ የገባው? በዚያም ኢየሱስ እንደ መልከ ጸደቅ ሹመት ለዘላለም ሊቀ ካህናት የሆነው ስለኛ ቀዳሚ ሆኖ ገባ። የዘላለም ሊቀ ካህንነቱ የጌታ ኢየሱስ ክርስቶስ ለኔና ለናንተ ለሰው ልጆች ነው። ሊቀ ካህን ከመላእክት አይመረጥም፣ ከሰው ነው የሚመረጠው። ከሰው ተመርጦ ለእግዚአብሔር በሆነው ነገር ሁሉ ይሾማል። የእግዚአብሔር ልጅ ናዝሬቱ ኢየሱስ ክርስቶስ ከሰዎች ልጆች መካከል የተገኘ ከብሉይ ኪዳን ሊቀ ካህናት ሁሉ ይልቅ እነሱ በእንስሳ ደም ህዝባቸው ኃጢአቱ እንዲወገድለት የራሳቸው ኃጢአት እንዲወገድ ያደርጉ እንደነበር አይደለም። እሱ ግን ክቡር ደሙን ያፈሰሰ ስለሆነ በዚያ ደሙ ለሚነጹት ሁሉ የዘላለም ሊቀ ካህን ሆኖላቸው በደሙ ላነጻቸው በሱ መስዋዕት ለእግዚአብሔር ጋር ለሚያስታርቃቸው በሰማይ ሊታይላቸው ስለነሱ ቀዳሚ ሆኖ ገባ። ይህንን የማያምን እምነት ሃይማኖት አያድንም። ይህንን የሚያስክድ የሚጋርድ እምነት አያድንም። ጌታ ኢየሱስ ክርስቶስ የነፍሳችን መልህቅ ይህን ሊያደርግልን ወደ መንግሥተ ሰማይ ገባ። እስቲ ይህንን ክፍል በጥቂት በጥቂቱ እያረግን እንመልከት። ምንድን ነው በዚህ ውስጥ የተነሱት ነገሮች? የመጀመሪያው ሐሳብ ስለዚህ እግዚአብሔር የተስፋውን ቃል ለሚወርሱ ፈቃዱ እንደማይለወጥ አብልጦ ሊያሳያቸው ስለፈቀደ ይላል። የተስፋው ቃል ምንድን ነው? እግዚአብሔር በብሉይ ኪዳን ኢየሱስን ተስፋ አድርጎ ሰጥቶ ነበር። በአዲስ ኪዳን ግን ያንን የተስፋውን ቃል ኢየሱስን በአካል ገልጦታል። ኢየሱስ በምድር ከድንግል ማርያም ተወልዶ በምድር በሥጋ ተመላልሶ ሞቶ ተነስቷል። እግዚአብሔር ተስፋውን ፈጽሟል። በወንጌል ይህንን የወንጌልን ምስጢር አምነው ለሚቀበሉ ይህንን የወንጌልን እውነት የክርስቶስን ሞትና መነሳት ተስፋቸው ያደረጉ ኢየሱስ መድኃኒት ለሚሆንላቸው እግዚአብሔር በሐዋርያት በነቢያት ያሰበከውን ወንጌል ለሚያምኑ ይሄ የምታምኑት ኢየሱስ ክርስቶስ በሱ አደርግላችኋለሁ ምላችሁ ነገር የማይለወጥ መሆኑን ላሳያችሁ ብሎ በሁለት በማይለወጡ ነገሮች በፊታችን ያለውን ተስፋ ለመያዝ ለሸሸለኛ ከዓለም ለወጣን ኢየሱስን ብለን ሌላውን ሁሉ ጥለን ከኢየሱስ ውጪ ሌላን ፈልግም ብለን ኢየሱስ ብቻ ያዋጣኛል ብለን ሐዋርያቶች እንደሰበኩት ወደ እርሱ ለሸሸን ለኛ ብርቱ መጸናናት እንዲሆንልን በመሐላ በመካከል ገባ ይላል። የማይለወጡት ሁለት ነገሮች ምንድናቸው? አንደኛ እግዚአብሔር የተናገረው የተስፋ ቃል አይለወጥም አይሻርም። ሁለተኛ እግዚአብሔር መሐላ መሐሉ ነው። እግዚአብሔር ይሄንን አደርጋለሁ ብሎ ኮሚትድ ሆኗል። መሐላው ምንድነው? እግዚአብሔር ልጁን የዘላለም ሊቀ ካህናት እንዲሆን የሾመበትን መሐላ ያሳያል። አንተ እንደ መልከጼዴቅ ሹመት ለዘላለም ካህነህ ብሎ ማለ አይጸጸትም ይላል። የነፍሳችን መልህቅ የሆነውን ኢየሱስ ክርስቶስን ከሞት የተነሳልንን በአካል ትንሣኤ የተነሳልንን ኢየሱስን ስለ እኛ ሊታይ ቀዳሚ ሆኖ መንግሥተ ሰማይ የገባውን አንተን የሚታመኑ በአንተ የሚደገፉ ሁሉ በደምህ ላነጻቸው በመንፈሴ ልቀድሳቸው አንተ በተነሳህበት አካል ትንሣኤ ልሰጣቸው ዋስትና እንድትሆንላቸው ለዘላለም ሊቀ ካህናቸው እንድትሆን ብሎ እግዚአብሔር በመሐላ ልጁን ሾሞታል። እግዚአብሔር ስም የተባረከ ይሁን። እግዚአብሔር ለሰው ልጆች የገባውን የተስፋ ቃል ለወረሱት ወይንም ለሚታመኑ የሰጠውን ዋስትና ነው የምናየው። ይህ እግዚአብሔር የሰጠው ዋስትና ሰዎች ወንጌልን ሰምተው በኢየሱስ ያመኑትን እምነት እርግጠኛ መሆኑን ለማሳየት ያደረገው እንደሆነ እናያለን። የማላ ሊለወጥ በማይቻሉ በሁለት በማይለወጡ ነገሮች ጸንቷል። የእግዚአብሔር ቃል አይለወጥም። ልጁን የዘላለም ሊቀ ካህን እንዲሆን በመልከጼዴቅ ሹመት በመሐላ የሾመው ሹመት ሊለወጥ አይችልም። ሁለት የማይለወጡ ነገሮች፣ አንዱ የእግዚአብሔር ቃል የማይሻር መሆኑን ሲያሳይ፣ ሁለተኛ እግዚአብሔር በመሐላ በልጁ በኢየሱስ ክርስቶስ ተስፋውን ያጸናበትን እናያለን። የተስፋውን ቃል ለመያዝ ለሸሸ ለኛ የሚለው ውድ ወገኖቼ የዕብራዊ ጸሐፊ እንደሚናገረው እኔና እናንተ ክርስቶስን ለማመን ከዓለም ያመለጥንበትን ኢየሱስ ክርስቶስን በማመን ከኃጢአት ለመዳን በጌታ የተደገፍንበትን የእምነትን እርምጃችንን ያሳያል። እግዚአብሔር በመሐላ ሊዋሽ በማይቻል ቃል የሰጠው የማይለወጠው ተስፋ ምን አይነት ነው ብንል ወደ መጋረጃ ውስጥ የገባ ነው የዚህ ተስፋ ዋስትና ይላል። ወደ መጋረጃው የገባ ማለት በብሉይ ኪዳን እስራኤላውያን ወክለው ሊቀ ካህናቶቹ የኃጢአት ስርየት እንዲገኝ ለሕዝቡ ኃጢአታቸውን የሚያነጻ ደም ይቅርታ የሚገኝበት ደም ካቀረቡ በኋላ በቤተ መቅደስ ውስጥ በቅድስተ ቅዱሳን ሊቀ ካህናቱ በየዓመቱ ይገቡ ነበር። መጋረጃውስ ካልገቡ ከእግዚአብሔር ምሕረትን አይቀበሉም። ነገር ግን ኢየሱስ እንደነርሱ በእጅ ወደ ተሰራች ቤተ መቅደስ አልገባም። ወዴት ነው የገባው? ወደ ሰማይ ወደ እርሱ አገባ። ወደ እግዚአብሔር አብ ቀኝ ገባ። ምን ሆኖ ገባ? የዘላለም ሊቀ ካህን ሆኖ ገባ። እንዴት ሊገባ ቻለ? ከሰው ልጆች መካከል የተመረጠ ምርጥ ኢየሱስ ነው። ስጋና ደም የነበረው ጌታ፣ ቃልም ስጋ የሆነው ጌታ በዚያ ስጋ ሞቶ በመነሳት ውድ ወገኖቼ ከሰማይ ቃል ብቻ ሆኖ የመጣው አሁን ግን ቃልም ስጋ ሆኖ በአባቱ ቀኝ አርጓል። በብሉይ የነበሩት ሊቀ ካህናት የእስራኤልን ሕዝብ ስም በደረታቸው በተከሻቸው ተሸክመው ሕዝቡን ሆነው ስለ ሕዝቡ በእግዚአብሔር ፊት ቆሙ ነበር። ጌታ ኢየሱስ ደግሞ በዚህ ስፍራ እንደምናየው በዚያም ኢየሱስ እንደ መልከ ጼዴቅ ሹመት ለዘላለም ሊቀ ካህናት የሆነው ስለ እኛ ቀዳሚ ሆኖ ገባ ስለሚል እኛ በእግዚአብሔር ፊት ለመታየት የገባ ሊቀ ካህን እንዳለን ያሳየናል። በመንግሥተ ሰማይ የሚታይልህ ማን ነው? የሚታይልሽ ማን ነው? ኢየሱስ ክርስቶስ ነው። የዘላለም ሊቀ ካህን ነው። በብሉይ ኪዳን ንጉስ ቢሆን ነብይ ቢሆን የትኛውም አይነት የእስራኤል ወገን ወንድ ይሁን ሴት፣ ኃጢአተኛ ይሁን ደካማ ብርቱ፣ ሁሉን ወክሎ ስማቸውን በደረቱና በትከሻው ላይ ተሸክሞ በእግዚአብሔር ፊት የሚታየላቸው ሊቀ ካህን ነው። ዛሬ በእግዚአብሔር ፊት ለሚታመኑት ሁሉ የሚታየው ኢየሱስ ክርስቶስ በዚያ ሞቶ በተነሳበት አካል በክብር በእግዚአብሔር ፊት አለ። ስሙ ለዘላለም እስከ ዘላለም ይባረክ። ጌታችን ኢየሱስ ክርስቶስ ስለኛ እንዲታይ በእግዚአብሔር ፊት ቀዳሚ ሆኖ መግባቱን ይህ የዕብራዊ ጸሐፊ ሲናገር እርሱ የነፍሳችን መልህቅ እንደሆነ ይናገራል። ይህም ተስፋ እንደ ነፍስ መልህቅ አለን። እርሱም እርግጥና ጽኑ የሆነ ወደ መጋረጃ ውስጥ የገባ ነው። የነፍሴ መልህቅ የነፍስህ መልህቅ ኢየሱስን ለሚታመኑ ሁሉ ውስጣችንን አጽንቶ ደግፎ የሚይዝ ከመንፍቅና ትምህርቶች፣ ከሐሰት አሰራሮች፣ ከሰይጣን አሰራር፣ ከአጋንንታዊ ተጽዕኖ፣ ከማንኛውም ኃጢአት፣ ከዓለማዊነት ሁሉ እየጠበቀን የኔና የናንተ የዘላለም ሊቀ ካህን ሁልጊዜ በእግዚአብሔር ፊት የሚታይልን ሞቶ የተነሳልን በሚዳሰስ ስጋና ጥንት በእግዚአብሔር አብ ፊት የሚታየው የዘላለም ሊቀ ካህን ኢየሱስ የነፍሳችን መልህቅ ነው። ኢየሱስ ስለኛ ቀዳሚ ሆኖ በሰማይ ሊገባ የቻለው በአንድ ትልቅ ምክንያት እንደሆነ መርሳት የለብንም። በመጀመሪያ ደረጃ ቀዳሚ ሆኖ የገባው እንደ መልከ ጼዴቅ ሹመት የዘላለም ሊቀ ካህን መሆኑን መርሳት የለብንም። ሊቀ ካህን የሚሆን ማንም ሰው በዕብራውያን 5:1 ላይ ሊቀ ካህናት ሁሉ ስለ ኃጢአት መባን መስዋዕት ሊያቀርብ ከሰው ተመርጦ ለእግዚአብሔር በሆነው ነገር ሁሉ ስለ ሰው ይሾማልና ስለሚል ኢየሱስ በመልከ ጼዴቅ ሹመት ሊቀ ካህናት ሆኖ የገባው ከእኛ ጋራ አንድ በሆነበት ሞቶ በተነሳበት የሰው ባህሪው ከኛ ጋራ ስለሚወዳጅ ወዳጃችን ወገናችን የሰው ልጅ ተብሎ የሚጠራ ጌታ ስለሆነ ነው። ሊቀ ካህንነት በእግዚአብሔር ፊት ስለ ሰው የሚሾም ሹመትን አመልካች ነው። የብሉይ ሊቀ ካህናት የእንስሳ ደም በማቅረብ ሕዝቡን ወክለው በእግዚአብሔር ፊት ይቆማሉ። ኢየሱስ ክርስቶስ ግን የነፍሳችን መልህቅ ሆኖ ወደሚገኝበት ሰማይ የገባው በገዛ ደሙ ነው። በሱ ደም ነው የዘላለም ሊቀ ካህን የሆነልን። እንዲህ መባሉ ግራ የሚገባቸው ሰዎች አሉ። ኢየሱስ ክርስቶስ እንዴት ነው በገዛ ደሙ ገባ ተብሎ የሚነገረው ብለው ይጠይቃሉ። ይህንን እውነት የምናገኘው ከራሳችን አይደለም፣ ከአምላክ ቃል ነው። በዕብራውያን 9:12 ላይ የዘላለምን ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ እንጂ በፍየሎችና በጥጆች ደም አይደለም የሚለው የአምላካችን ቃል ነው የሚናገረው። በገዛ ደሙ ኢየሱስ ገባ የሚባልበት ምክንያት ስለ እርሱ አይደለም፣ ስለ ማንነቱ አይደለም። የብሉይ ሊቀ ካህናት ለራሳቸው ኃጢአት መስዋዕት ያቀርባሉ። ኢየሱስ የሞተውና የተነሳው ለእኛ ነው። ኃጢአት የሌለበት ጌታ ስለ እኛ ኃጢአት እኛ ኃጢአት ተሸክሞ እንደሞተ እናምናለን። ሞት የማገኘው ጌታ ስለኛ ከሞት ተነሳ ብለን እናምናለን። ደግሞ ስለኛ ሞቶ በተነሳ በትየክብር አካሉ የዘላለምን ቤዛነት አግኝቶ ስለኛ ባፈሰሰው ደሙ መግባቱን እንዴት አናምንም? ስለኔ ሞተ ካለን፣ ስለኔ ተነሳ ካለን ጌታ ኢየሱስ ስለኔ ይታያል እንዴት አንልም? አያችሁት? የመጨረሻውን ውጤት የሞቱን የትንሳኤውን ውጤት በሰማይ ስለኛ ንታይበትን ሰይጣን እንዴት አድርጎ ለጻድቃን ቅዱሳን ክፍት የሰራ የማማለድ ቦታ ለመስጠት የኢየሱስ ክርስቶስን መታየት ከሰው ልብ ሊነጥቅ እንዴት እንደሚፈልግ ይህ የጸረ ክርስቶስ የዲያብሎስ መንፈስ እንደሆነ አስተውሉ። ስለናንተ የሞተላችሁ ስለያንዳንዳችን ኃጢአት የሞተው በመስቀል ላይ ያ በሞተበት አካል የተነሳው በዛ ሥጋ በሆነበት አካሉ ለኛ ተሰጥቷል የተባለው ወንድ ልጅ ተሰጥቶናል የተባለው በተሰጠበት አካል የተነሳው ታዲያ ስለማን ይታያል? ለተሰጠላቸው ሰዎች ነው እንጂ። ይህንን መቀበልና ማመን እንዴት ሰው ይሳነዋል? እንዴት ይህንን የብርሃን ወንጌል ሰው ያጨልማል? ኦ ውድ ወገኖቼ፣ የጨለማ ኃይላት ይህንን ወንጌል የሚጋደሉ የክፋት ኃይሎች አይናጠቋችሁ። በሰማይ የሚታይላችሁ ማንም የለም። ኢየሱስ በመልከ ጸድቅ ሹመት የዘላለም ሊቀ ካህናት ሆኖ በመንግሥተ ሰማያት በምትገኘው በሰው እጅ ባልተሰራችሁ በእግዚአብሔር ቤተ መቅደስ የገባው ለራሱ አይደለም፣ ላንተ ነው፣ ላንቺ ነው፣ ለእኔ ነው። ከላይ ያየነው የጌታ ቃል የሚለው በዚያም ኢየሱስ እንደ መልከ ጸድቅ ሹመት ለዘላለም ሊቀ ካህናት ሆኖ ስለኛ ቀዳሚ ሆኖ ገባ ይላል። የእግዚአብሔር ስም የተባረከ ይሁን። የሰማችሁትን ሁሉ ለደህንነት ያድርግላችሁ። ሞቶ በተነሳው በናዝሬቱ በኢየሱስ ክርስቶስ ስም አሜን።
አድማጮቻችን፣ ስታዳምጡት የነበራችሁት መልእክት በፓስተር ተስፋዬ ላይ የቀረበ የወንጌል መልእክት ነበር። በኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን የሚካሄደውን የአምልኮ ፕሮግራም ለመካፈል በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ በየሳምንቱ እሁድ ከጠዋቱ 10 ኤኤም ጀምሮ እንድትካፈሉ እንጋብዛችኋለን። ስለ ፕሮግራማችን ጥያቄ ወይንም አስተያየት ቢኖራችሁ በስልክ ቁጥር 571-643-8454 ደውሉልን። በድረ ገጻችን www.wangel.org ወይንም www.ethiocgc.org ነው። የኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን ነው።